ይህ የአሜሪካ ድምጽ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ግንቦት 22 2014 ዓመተ ምህረት ዝግጅታችን ጀመረ። የፍትህ መጽሔት ማኔጂንግ ኤዲተር ተመስገን ደሳለኝን ጨምሮ ሌሎች ጋዜጠኞችና የዩቲዩብ ቻናል አዘጋጆች ዛሬ ፍርድ ቤት ቀርበው የተወሰኑት የጊዜ ቀጠሮ ተጠየቀባቸው።
ጋዜጠኛ ተመስገን ደሳለኝ፣ ጋዜጠኛ ማዕዛ መሐመድ የቀረቡበት ነው። የፌዴራሉ የመጀመሪያ ደረጃ አራዳ ምድብ ችሎት በጣም በርካታ ሰው ነበረ። ዛሬ
ተለዋጭ ቀጠሮ ሰጣለሁ ብሎ ተለዋጭ ቀጠሮ የሰባት ቀን ቀጠሮ ሰጣ።
ተከታትለው የሰማችኋቸው ሁለት የህግ ጠበቆችን ነው። በአበይ ርዕስ ከተሰናዳው ዘገባ ላይ ቀንጨብ አድርገን ያስተማናችሁ ሙሉን ከዜናው በኋላ እናስደምጣችኋለን። ጤና ይስጥልኝ የተከበራችሁ የአሜሪካ ድምፅ አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ኤልያስ አስማረ ከስቱዲዮ ስርጭቱን ያቀናብርልናል። የምስልና ድምፅ ቅንብር ግርማ ደገፋውና ሲሳይ አሸናፊ አብረውን አሉ። የዌብና ማህበራዊ ድረገጽ ፕሮዲውሰራችን አባየው ገበያው ናት። እስከ ምሽቱ 4 ሰዓት በመላው በሁሉም ስፍራ ካሉ ባልደረቦቻችን ጋር አብረናችሁ እናመሻለን። እናንተም አብራችሁን አምሹ። ዝግጅቶቻችን እንዲህ ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን ላይ መከታተል ትችላላችሁ። አሁን ለምሽቱ የያዝናቸውን ዜናዎች እናስደምጣችሁ።
እንደምን አመሻችሁ። የምሽቱን የዓለም ዜና የማሰማችሁ ቆንጂት ታዬ ነኝ። በመንግስት ሆስፒታሎች ይሰጥ የነበረውን የኩላሊት እጥበት አገልግሎት በአምስት እጥፍ እንደሚያሳድግ የተገለጸውና ዛሬ በዳግማዊ ምኒልክ ሆስፒታል የተመረቀው ማዕከል ለታካሚዎች ትልቅ እፎይታ ነው ሲሉ የኢትዮጵያ የኩላሊት ህመምተኞች በጎ አድራጎት ማህበር መስራች አቶ ሰለሞን አሰፋ ተናገሩ። ዛሬ የተመረቀው ማዕከል በቀን እስከ 90 ሰዎች የማገልገል አቅም እንዳለው ተገልጿል። ፀሐይ ዳምጠው አጠር ያለ ዘገባ ልካልናለች።
አቶ ኢብራሂም አህመድ የአዲስ አበባ ከተማ ነዋሪ መሆናቸውን ይናገራሉ። የኩላሊት ህመም ካጋጠማቸው 11 ዓመት ማስቆጠሩንም አስረድተዋል።
የሚከናወነው በሳምንት 3 ጊዜ ነው። ለአንድ እጥበት 1300 ብር ነው የሚከፈለው። በተጨማሪ ደግሞ ምርመራ ሲያስፈልግ ለምርመራው ከፍለን ነው። መድኃኒት ሲታዘዝ ገዝተን ነው። ወደ 2000 ብር አካባቢ ነው የሚደርሰው ወጪው። አሁን እንግዲህ በመንግስት በረዳ ከጀመር ነው ወደ 3ኛ ዓመታችን ነው። ዲያሊሲሱን የምናደርገው መንግስት በሸፈነልን ወጪ ነው። መድኃኒት ደግሞ በነዋሪነታችን ጤና መድን ስላወጣን በሱ አማካይነት የሚታዘዝልን መድኃኒት ከፋርማሲ በነጻ እናገኛለን። በመንግስት ደረጃ ትኩረት ተሰጥቶ በመጀመሩ ለብዙ ሰው ተስፋ ነው።
በኩላሊት ህመምተኞች ላይ የምሰራው በጎ አድራጎት ማህበር መስራች መሆናቸውን የተናገሩት አቶ ሰለሞን አሰፋ አሁን በኢትዮጵያ ውስጥ የኩላሊት እጥበት አገልግሎት እያገኙ ያሉት ሰዎች ቁጥር ውስን መሆኑን ይናገራሉ።
እንግዲህ አርስ የሚያስፈልገው ሰው ከ800,000 ሰው በላይ ይኖራል ተብሎ ነው የሚደረገው። በደብሊውኤችኦ ፕሮጀክሽን ይህን ያህል ሰው ይኖራል ተብሎ ሲገመት ግን ወደ 4,600 ምናምን ሰዎች ናቸው ያሉት ዲያሊሲስ እያደረጉ ያሉ ናቸው። ብዙዎቹ እንደዚህ ዲያሊሲስ አድርጉ ሲባል ዋጋውንም ምኑን ይሁኑ ይሰሙና አይ ለምን አንሄድም ብለው ወደ ግማሾች ህይወታቸው በዛ ሲያልፍ ታያለሽ። እና ዛሬ የጀመረው ሚኒሊክ ሆስፒታል 30 ማሽን አስገብቷል። ስለዚህ 30 ማሽኑ ሙሉ በሙሉ ስራዎች ሲሰራ ለጊዜው በሁለት ሽፍት እንኳን ሲሰራ 120 ሰዎች ሰው ይላሉ።
የኢትዮጵያ ኩላሊት ህመምተኞች በጎ አድራጎት ማህበር መስራች አቶ ሰለሞን አሰፋ ድርጅታቸው ሀገር በቀል መሆኑን ገልጸው ከህብረተሰቡ በሚያገኙት ድጋፍ ታማሚዎችን እየረዱ እንደሆነ ተናግረዋል። አገልግሎቱ ከተጀመረ እስካሁን በኢትዮጵያ 140 የኩላሊት ንቅለ ተከላ መከናወኑንም ጠቁመዋል። በመንግስትና በያብ የህክምና ማዕከል በምኒልክ ሪፈራል ሆስፒታል ውስጥ የተገነባው የኩላሊት እጥበት ማዕከል ዛሬ የተመረቀው የኢትዮጵያ ጠቅላይ ሚኒስትር አብይ አህመድን ጨምሮ ከፍተኛ የመንግስት ባለስልጣናትና አጋር ድርጅቶች በተገኙበት ነው። ለአሜሪካ ድምጽ ፀሐይ ዳምጠው አዲስ አበባ።
በሱዳን ባለፈው አመት ከተካሄደው መፈንቅለ መንግስት ጀምሮ የተደነገገውን የአስቸኳይ ጊዜ አዋጅ የጦር ኃይሉ ጠቅላይ አዛዥ አብደልፋታህ አልቡርሃን ያነሱት መሆኑን ገዢው ሉዓላዊ ምክር ቤት አስታወቀ። ጀነራሉ ያስቸኳይ ጊዜ አዋጁን የሚሰርዝ ትዕዛዝ መስጠታቸውን የገለጸው ምክር ቤቱ እርምጃው የተወሰደው የሽግግሩ ወቅት የተረጋጋ እንዲሆን የሚያስችል ፍሬያማ ውይይት እንዲደረግ አመቺ ሁኔታ ለመፍጠር ሲባል ነው ብሏል። ትናንት እሁድ ከውሳኔው ላይ የተደረሰው የሀገሪቱ ከፍተኛ ወታደራዊ ባለስልጣናት ባካሄዱት ስብሰባ ላይ ያስቸኳይ ጊዜ አዋጁ እንዲነሳና በአዋጁ መሰረትም የታሰሩ ሰዎች እንዲለቀቁ በቀረበው ምክረ ሐሳብ መሰረት ነው ብሏል። ባለፈው ቅዳሜ በተካሄደው የተቃውሞ ሰልፍ ላይ ሁለት ሰዎች የተገደሉ ሲሆን ይህንኑ ተከትሎ ያስቸኳይ ጊዜ አዋጁ እንዲነሳ የተባበሩት መንግስታት ድርጅቱ ልዩ ተወካይ ቮልከር ፐርስ ጥሪ ማቅረባቸው ይታወሳል። ሱዳን መፈንቅለ መንግስቱ ከተካሄደበት ጊዜ አንስቶ በህዝባዊ ተቃውሞ እየተናጠች ሲሆን የጸጥታ ኃይሎች በወሰዷቸው የኃይል እርምጃዎች ቢያንስ 100 ሰዎች እንደተገደሉና በመቶዎች የሚቆጠሩ ሰዎች እንደቆሰሉ አፍቃሪ ዲሞክራሲው የህክምና ባለሙያዎች ማህበር ተናግሯል። ብዙ መቶ ሰዎችም ታፍሰዋል። የሱዳን ወታደራዊ አዛዦች በትናንቱ ውሳኔያቸው ካለፈው ጥር ወር ጀምሮ የታገደው የአልጀዚራ ቴሌቪዥን የቀጥታ ስርጭት እንዲቀጥልም መፍቀዳቸው ታውቋል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን እና ቀዳማዊት እመቤት ጂል ባይደን ትናንት ወደ ቴክሳስ ዩቫልዲ ከተማ ተጉዘው ባለፈው ሳምንት በጅምላ አጥቂ ጥይት የተገደሉትን 19 ተማሪዎችና 2 መምህራን ቤተሰቦችና ከጥቃቱ የተረፉ ሰዎችን አጽናንተዋል። ጥቃቱ በደረሰበት ሮብ አንደኛ ደረጃ ትምህርት ቤት ደጃፍ ላይ የጥቃቱ ሰለባዎች ፎቶግራፎች የሚገኙበትን የመታሰቢያ ስፍራም ተገኝተው ሀዘናቸውን ገልጸዋል። በሌላ በኩል የዩናይትድ ስቴትስ የፍትህ ሚኒስቴር ባለፈው ሳምንት ማክሰኞ አጥቂው በትምህርት ቤቱ ላይ ላደረሰው ጥቃት ፖሊስ በሰጠው ምላሽ ዙሪያ ምርመራ የሚከፍት መሆኑን አስታውቋል። ምርመራውን የሚያካሂደው የዩቫልዴ ከተማ ከንቲባ በጠየቁት መሰረት መሆኑን ነው የፍትህ ሚኒስቴሩ ያስታወቀው። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩክሬን ፕሬዝደንት ከአውሮፓ ሀገሮች ተጨማሪ እርዳታ እየጠየቁ ናቸው። ፕሬዝደንት ቮሎዲሚር ዘለንስኪ ዛሬ ለአውሮፓ ምክር ቤት ንግግር ያደርጋሉ። ለሀገራቸው ተጨማሪ እርዳታ እንዲሰጥና ሩሲያ ወረራዋን እንድታቆም በይበልጥ የበረታ ግፊት እንዲደረግባት የሚጠይቁ መሆኑን የተመለከተው ለሁለት ቀናት ከሚካሄደው ስብሰባ አስቀድመው የአውሮፓ ምክር ቤት ፕሬዝደንት ሻርል ሚሼል በጻፉት ደብዳቤ በአንገብጋቢነት የሚያሳስበን ጉዳይ የዩክሬን መንግስት ላለበት የበጀት ችግር ድጋፍ የመስጠቱ ጉዳይ ሲሆን ከዓለም አቀፍ አጋሮቻችን ጋር ሆነን ለሀገሪቱ መልሶ ግንባታ የምናደርገውንም ድጋፍ እንዴት ማደራጀት እንደሚኖርብን እንነጋገራለን ብለዋል። የሩሲያ ወረራ ባስከተለው የነዳጅና የምግብ ዋጋ ውድነትም ዙሪያ ውይይት ይደረጋል ብለዋል። በውጊያው ግንባር የሩሲያ ኃይሎች በሉሃንስክ ክፍለ ግዛት በዩክሬን ኃይሎች እጅ የነበረችውን የመጨረሻይቱን ከተማ ሴቬሮዶኔትስክን ተቆጣጥረዋል። የዩክሬን ፕሬዝደንት ትናንት ማታ ባደረጉት ንግግራቸው ወራሪው ኃይል ከተማዋን ለመያዝ ተነስቷል፣ የቻልነውን ሁሉ አድርገን እንከላከላለን ብለው ነበር። ዘለንስኪ አያይዘው የሩሲያ ኃይሎች የከተማዋን 90% ህንጻ አውድመዋል፣ አብዛኛውን የመኖሪያ ቤትም አፈራርሰዋል፣ የቴሌኮሙኒኬሽን መስመሮችን ቆራርጠዋል ብለዋል። በሌላ በኩል የሩሲያ የውጭ ጉዳይ ሚኒስትር ሰርጌ ላቭሮቭ ለአንድ የፈረንሳይ ቴሌቪዥን ትናንትና በሰጡት ቃል ዶኔትስክና ሉሃንስክን ነጻ ማውጣት ሩሲያ ቅድሚያ የምትሰጠው ጉዳይ ነው ብለዋል። ሀገራቸው ሁለቱን አካባቢዎች ነጻ ሀገሮች አድርጋ እንደምትመለከት ነው የውጭ ጉዳይ ሚኒስትሩ የተናገሩት። ይህ በዚህ እንዳለ ከዋና ከተማዋ ከኪየቭ ውጪ አዘውትረው የማይጓዙት ፕሬዚደንት ዘለንስኪ ትናንት ወደ ምስራቋ ሃርኪቭ ከተማ ተጉዘው በዚያ የሚዋጉትን የዩክሬን ኃይሎች ጎብኝተዋል፣ ተዋጊዎቹን አመስግነዋል። እስካሁን በመቶዎች የተቆጠሩ ሰዎች ይዟል የተባለው መንኪ ፖክስ ወይም የዝንጀሮ ፈንጣጣ የተባለው የፈንጣጣ በሽታ ዝርያ ዓለም አቀፍ ወረርሽኝ ደረጃ ላይ ይደርሳል ብለው እንደማይጠብቁ የዓለም የጤና ድርጅት ከፍተኛ የበሽታው ኤክስፐርት ተናገሩ። ያን ይበሉ እንጂ በሽታው እንዴት እንደሚስፋፋም ሆነ ከያሌ 10 በፊት የፈንጣጣ መከላከያ ክትባት ዘመቻ መቋረጡ ያስከተለው አንደምታ ይኖር እንደሆን ጨምሮ ብዙ የማይታወቁ ነገሮች መኖራቸውን አልደበቁም። የዓለም የጤና ድርጅት ኤክስፐርቷ ዶክተር ሮዛሙንድ ሉዊስ በሰጡት ማብራሪያ ድርጅታቸው መንኪ ፖክስ በግብረ ስጋ ግንኙነት ወይም በአየር በትንፋሽ ይተላለፍ እንደሆነ በተጨማሪም የህመም ምልክት የሌላቸው ሰዎች በሽታውን ያስተላልፋሉ ወይ የሚለውን ጨምሮ በርካታ ጥያቄዎችን ይዞ እየመረመረ መሆኑን አመልክተዋል። ካሁን ቀደም በሽታው በተከሰከሰባቸው ጊዜያት በሽታው በቀላሉ የሚዛመት እንዳልሆነ ታይቷል ያሉት የዓለም የጤና ድርጅቷ ባለሙያ አሁንም ስርጭቱን ለመቆጣጠር ጊዜ አለ ነው ያሉት። በመጨረሻም ዛሬ በዩናይትድ ስቴትስ በግዳጅ ላይ የተሰዉ አርበኞች መታሰቢያ ሜሞሪያል ዴይ ነው። የፌደራል መንግስት መስሪያ ቤቶችና የፋይናንስ ገበያዎች ዝግ ናቸው። ፕሬዚደንት ጆ ባይደን በአርሊንግተን ብሔራዊ መካነ መቃብር መታሰቢያ ዝግጅት ላይ ይገኛሉ። በዚህ ዕለት በርካታ አሜሪካውያን የጦር አርበኞች መታሰቢያ ሐውልቶችን በመጎብኘት የጦር አርበኞች ባረፉባቸው መካነ መቃብሮች ላይ አበባ በማኖር ዕለቱን ያስባሉ። በዚህ ዕለት በዋሽንግተን ዲሲ ጎዳና ላይ የሚካሄደው የመታሰቢያ ሰልፍ ትዕይንት ላለፉት 2 ዓመታት በኮቪድ-19 ወረርሽኝ ምክንያት ተቋርጦ እንደነበረ ሲታወስ ዘንድሮ ግን እየተካሄደ ነው። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅታዬን ለዓለም ዜናዎቹ እናመሰግናለን። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ግንቦት 22 2014 ዓ.ም ተመረጥ ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.com እንዲሁም በአትቪው አምሃሪክ የፌስቡክ ገጻችን በቀጥታ የተላለፈ ይገኛል። ከዚያ መከታተል ትችላላችሁ። አሁን ለምሽት ወዲያዝ ነው ቀዳሚ የአብይ ርዕስ ዘገባችን እንወሰዳችሁ። የፍትህ መጽሔት ማኔጂንግ ኤዲተር ተመስገን ደሳለኝና ሌሎች ጋዜጠኞች እንዲሁም የዩቲዩብ ቻናል አዘጋጆች ዛሬ ፍርድ ቤት ቀርበው ተጨማሪ የጊዜ ቀጠሮ ተጠይቆባቸዋል። ባለፈው ሐሙስ የተያዘው የፍትህ መጽሔት ማኔጂንግ ኤዲተር ተመስገን ደሳለኝና ከአስር ቀናት በፊት በፖሊስ ቁጥጥር ስር የዋለው ገበያኑ የተሰኘ የዩቲዩብ ሚዲያ መስራችና አዘጋጅ ሰለሞን ሹምዬ ዛሬ ለሁለተኛ ጊዜ ፍርድ ቤት ሲቀርቡ፣ ባለፈው አርብና ቅዳሜ በቁጥጥር ስር የዋሉት የተለያዩ የዩቲዩብ ሚዲያዎች አዘጋጆች ማዓዛ መሐመድና በቃሉ አላምረው ለመጀመሪያ ጊዜ ፍርድ ቤት መቅረባቸውን ጠበቆቻቸው ገልጸዋል። ይህ በእንዲህ እንዳለ ባለፈው ሐሙስ አመሻሽ ላይ ከስራ ስትወጣ በፖሊስ ተይዛ የነበረችው የኤፍአይቢ የቴሌቪዥን የኦሮምኛ መዝናኛ አዘጋጅ ስቦንቱ አህመድ ዛሬ መለቀቋን የጣቢያው ዳይሬክተር ለሚታየ ተናግረዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ሰሞኑን በተከታታይ ባወጣው መግለጫ የሚዲያ ባለሙያዎች እስር የሚዲያ ህጉን የሚጻረር መሆኑን በመጥቀስ ባለሙያዎቹ እንዲለቀቁ ጠይቋል። መንግስት በበኩሉ የሚዲያ ባለሙያዎቹ እስር ህግን የማስከበር ዘመቻ አካል እንደሆነ ገልጿል። በሌላ ዜና ደግሞ ህገ መንግስቱን በኃይል ለመናድ ሞክረዋል በሚል ወንጀል ተጠርጥረው በባህር ዳር ታስረው የሚገኙት የቀድሞ የአማራ ክልል ልዩ ኃይል አዛዥ ብርጋዴር ጀነራል ተፈራ ማሞ ዛሬ ለሁለተኛ ጊዜ ፍርድ ቤት ቀርበው ፖሊስ ለምርመራ ተጨማሪ የአስር ቀን የጊዜ ቀጠሮ ጠይቆባቸዋል። ዘገባውን ያሰናዳው ኬኔዲ አባተ ነው እንደሚከተለው ያቀርበዋል።
ካለፈው አመት መጋቢት 18 2014 ዓ.ም ተመረጠ ጀምሮ በእስር ላይ የሚገኘው የፍትህ መጽሔት ማኔጂንግ ዳይሬክተር ጋዜጠኛ ተመስገን ደሳለኝ ዛሬ ለሁለተኛ ጊዜ ፍርድ ቤት የቀረበው ሁከትና በጥብጥ በማስነሳት በፖሊስ የተጠረጠረበት ጉዳይ በምን አግባብ እንደሚታይ ለመወሰን ባለፈው አርብ በተሰጠው ቀጠሮ መሰረት ነው። ዛሬ ጉዳዩን የተመለከተው ፍርድ ቤቱ ለፖሊስ ተጨማሪ የምርመራ ቀናትን በመፍቀድ ለቀጣዩ ሰኞ ግንቦት 29 ተለዋጭ ቀጠሮ መስጠቱን የጋዜጠኛው ጠበቃ ሄኖክ አክሊሉ ተናግረዋል።
የቀረቡባቸው ጋዜጠኛ ተመስገን ደሳለኝ፣ ጋዜጠኛ ማዕዛ ማህመድ የቀረቡበት ነው። የፌደራሉ የመጀመሪያ ደረጃ አራዳ ምድብ ችሎት በጣም በርካታ ሰው ነበረ። ዛሬ እንግዲህ በተመስገን ጉዳይ ለዛሬ ተቀጥሮ የነበረው አርብ ዕለት በዛሬ ጉዳዩ መታየት ያለበት በጋዜጠኞች ሕግ መሰረት ነው ወይም በመገናኛ ብዙሃን ሕግ መሰረት ነው የሚል ስለነበረ እሱን ብይን ለመስጠት ነበር ዛሬ የተቀጠረው። በዛ መሰረት ፍርድ ቤቱ ብይን ሰጥቷል። እንግዲህ ያለው ነገር ምንድን ነው? አቶ ተመስገን ደሳለኝ ላይ የተጀመረው ምርመራ ከተጠናቀቀ በኋላ ነው በምን ሕግ ይጠየቃሉ የሚለው ማወቅ የሚቻለው እንጂ አሁን ገና ምርመራ ስራ በተጀመረበት ሁኔታ መገናኛ ብዙሃን አዋጅ ነው ወይስ መደበኛ የወንጀል ስነ ስርዓት ሕግ ነው ወይም የወንጀል ሕግ ነው የሚለው መለየት አይቻልም በሚል ያቀረብነው መከራከሪያ ፍርድ ቤቱ አልተቀበለውም፣ ውድቅ አድርጎታል። አቶ ተመስገን ደሳለኝ መዝገብ ተጨማሪ ለፖሊስ 9 የምርመራ ጊዜ ቀን በመስጠት ለግንቦት 29 ቀጥሮታል።
ጋዜጠኛ ተመስገን በሚገኝበት እስር ቤት ባሉ ጠባብ ክፍሎች ውስጥ በርካታ ሰዎች በአንድነት ታስረው እንደሚገኙና ይህም በንጽህናና በጤናቸው ላይ እክል እንደሚያስከትል ለፍርድ ቤቱ አቅርበው ማስተካከያ እንዲደረግ ትዕዛዝ መስጠቱንም የተናገሩት ጠበቃ ሄኖክ ፖሊስም ጉዳዩን አጣርቼ የማስተካከያ እርምጃ ወስዳለሁ ማለቱን ገልጸዋል። በተያያዘ ዜና ቅዳሜ ዕለት በቁጥጥር ስር የዋለችው ሮሃ የተባለ የዩቲዩብ ሚዲያ አዘጋጅ ማዓዛ መሐመድም ዛሬ ፍርድ ቤት ቀርባ ጉዳዩዋ መታየቱን ጠበቃዋ ሄኖክ አክሊሉ አስረድተዋል።
እሷ እንግዲህ በምንድን ነው የተከረከረችው የሚለውን ፍርድ ቤቱና ለእኛ ፖሊስ አስረድቷል። ያው ሁከትና ብጥብጥ ልታነሳሳ መንግስት ላይ እምነት እንዳይኖረው እንቅስቃሴ አድርጋለች፣ ሃይማኖትን ከሃይማኖት ስታካች ነበረ የሚል የቀረበው በመገናኛ ብዙሃን ተጠቅማ የተጠረጠረችው ያው ሀሳቧን በመግለጿ የልዩነት ሀሳቡ ስለገለጸች መንግስትን ስላላመሰገነች መንግስትን ስለቀቸች ነው እንጂ ወንጀል ሰርታ አይደለም። ፖሊስ እንደዚህ ነው የሚባል ነገር እሷ ላይ የያዘው ነገር የለም ዝም ብሎ በጨበጣ ነው የሚል ክርክር ለፍርድ ቤቱ አቅርበን ፖሊስ የምርመራ መዝገብ አቅርብ ተብሎ የምርመራ መዝገብ የለውም። በእሷ ጉዳይ ላይ ምንድን ነው የተሰራው፣ ምንድን ነው በእሷ ላይ ያለው ፖሊስ የሚለው ፍርድ ቤቱ አይቶ የሚለውን ነገር ለማለት ቀጠሮ ሰጥቶበታል።
ማዕዛ መሐመድም ለግንቦት 29 ተለዋጭ የጊዜ ቀጠሮ ተሰጥቷታል። ገበያኑ የተሰኘ የዩቲዩብ ሚዲያ መስራችና አዘጋጅ ሰለሞን ሹምዬም ዛሬ ለሁለተኛ ጊዜ ፍርድ ቤት ቀርቦ ለፖሊስ 7 ተጨማሪ የምርመራ ቀን መፈቀዱን ጠበቃቸው አቶ በፍቃዱ ስዩም ተናግረዋል።
ክርክር ላይ ፖሊሱ አንደኛ ለሰለሞን ሹምዬ ከበስተጀርባ ሊረዱት የሚችሉት የገንዘብ ዝውውርና ክፍያ ይኖራል የሚል አንድ ኢሹ አነሳ። ሌሎች የሰነድ ማስረጃዎች ነገሮች አሉ። የኤሌክትሮኒክስ ንብረቶቹ ከመረጃ ደህንነት ተጣርተው የሚቀርቡ ናቸው የሚል ምክንያት አነሳ። እነዚህ አጣርተን ለማቅረብ ሌላ ቀን ጊዜ ቀጥሮ ጠየቀ። እኛ ደግሞ እነዚህ በመንግስት ተቋም ውስጥ የሚገኙ ደብዳቤዎች ልውውጦች ስለሆኑ የሰለሞን ሹምዬ መውጣት እነዚህ ላይ የሚያመጣው ተጽዕኖ የለም ብለን ምክር ላይ አነሳ። አክቹዋሊ ፍርድ ቤቱ ደግሞ ተጣርቶ እስኪቀርብ ድረስ ተለዋጭ ቀጠሮ እሰጣለሁ ብሎ ተለዋጭ ቀጠሮ የሰባት ቀን ቀጠሮ ሰጠ።
ባለፈው አርብ ከሰዓት በቁጥጥር ስር የዋለው አልፋ ቴሌቪዥን የተሰኘ የዩቲዩብ ሚዲያ አዘጋጅ በቃሉ አላምረውም ሁከትና በጥብጥ ማስነሳት በሚል ተመሳሳይ ወንጀል ተጠርጥሮ ቅዳሜ ግንቦት 20 ፍርድ ቤት ቀርቦ ፖሊስ ለምርመራ ከጠየቀው 14 ቀናት ውስጥ 12ቱ እንደተፈቀደለት ጠበቃው ታደለ ገብረመድህን ለቪኦኤ ያረጋግጠዋል። ይበንዲ እንዳለ ባለፈው ሐሙስ አመሻሽ ላይ ከስራ ስትወጣ በፖሊስ ተይዛ በማግስቱ ወደ ቢሾፍቱ የተወሰደችው የኤፍአይቢ ቴሌቪዥን የኦሮሚኛ መዝናኛ አዘጋጅ ጋዜጠኛ ሰቦንቱ አህመድ ዛሬ መለቀቋን የቴሌቪዥን ጣቢያው ዳይሬክተር ለሚታየ ተናግረዋል።
ቢሾፍቱ ፖሊስ ጣቢያ ነበረ ለቡ ስትወሰድ ወደ ቢሾፍቱ ተወሰደች አይደለም። እዛ ቢሾፍቱ እሷን ጉዳይ ሲያጣሩ ቆይተው ወደ ፍርድ ቤት ሳይወስድ ጊዜ ቀጥሮ ሳይጠይቁባት በቤተሰብ ዋስትና ነው ያስወጧት። አስፈርመው በተፈለግሽ ጊዜ ትቀርቢያለሽ ብለው አስፈርመው 4 ሰዓት ተኩል አካባቢ ዛሬ ጠዋት ለቀቋል። ዛሬ ጠዋት ነው ተለቀቀች። አሁን
የሚዲያ ባለሙያዎችን የእስር ሁኔታ በመከታተል ላይ መሆኑን የገለጸው የኢትዮጵያ ሰብአዊ መብቶች ኮሚሽን ባለፈው አርብ ባወጣው መግለጫ ጋዜጠኞችና ሌሎች የሚዲያ ሰራተኞች መታሰራቸው በተለይ የሚዲያ ህጉን የሚጻረር መሆኑን በመጥቀስ በእስር ላይ የሚገኙት እንዲለቀቁ ጠይቋል። የኢሰመኮ ዋና ኮሚሽነር ዶክተር ዳንኤል በቀለ የኢትዮጵያ የሚዲያ ህግ በመገናኛ ብዙሃን ተፈጽሟል በሚል ጥርጣሬ ለሚቀርብ ማንኛውም ጥፋት የቅድመ ፍርድ ቤት እስራትን በግልጽ የሚከለክል መሆኑንና ሁሉም የታሰሩ የሚዲያ ሰራተኞች መፈታት እንዳለባቸው ደግመን እንገልጻለን ማለታቸውን ደግሞ ኮሚሽኑ ቅዳሜ ዕለት ባወጣው ተመሳሳይ መግለጫ አስታውቋል። በኢትዮጵያ ያለው የሚዲያ ባለሙያዎች መታሰር እንደሚያሳስባቸው ዩናይትድ ስቴትስና ዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት CPJM መግለጫቸው አይዘነጋም። ከዚሁ ጉዳይ ጋር በተያያዘ ከመንግስት አካል መረጃ ለማግኘት ያደረግነው ተደጋጋሚ ጥረት አልተሳካም። ይሁንና በፌደራል ፖሊስ ወንጀል ምርመራ ጠቅላይ መምሪያ የኦፕሬሽን ዋና መምሪያ ኃላፊ አቶ ሙሊሳ አብዲሳ ሐሙስ ምሽት ለኢቢሲ በሰጡት ማብራሪያ የሚዲያ ባለሙያዎች እስር የህግ ማስከበር እርምጃው አካል መሆኑን ገልጸው ስለ ታሳሪዎቹም እንዲያብራሩተዋል።
የሆነ ሚዲያ ወይ ጆርናሊስት የሆነ ምንም ቢሆን ማለት ነው እንደ ዲፌንስ ሊቀርብ አይችልም። በወንጀል ውስጥ የተሳተፈ መረጃ የተገኘበት ሰው ማንኛውም ሰው ላይ እርምጃ ይወሰዳል፣ በህግ ይጠየቃል። ግልጽ በሆነ ነጻ በሆነ ፍርድ ቤት አቅርበን ምርመራ ስራ እንሰራለን ማለት ነው።
በሌላ ዜና ህገ መንግስቱን በኃይል ለመናድ ሞክረዋል በሚል ወንጀል ተጠርጥረው በባህር ዳር ታስረው የሚገኙት የቀድሞው የአማራ ክልል ልዩ ኃይል አዛዥ ብሪጋዴር ጀነራል ተፈራ ማሞ ዛሬ ለሁለተኛ ጊዜ በአማራ ክልል ጠቅላይ ፍርድ ቤት ቀርበው ፖሊስ ለምርመራ ተጨማሪ 10 ቀናት እንደተፈቀደለት ጠበቃቸው ሸጋው አለበል ገልጸዋል።
ተባጭው ነበር በተፈቀደው 10 ጊዜ ከተጠሩ ቀናት ውስጥ የተሰሩ ስራዎች ይዘው ምርመራ ብሩ እንዲቀርብ ታዘው መሰረት የምርመራ ብሩ ጊዜ ከተጠሩ ያለፈው የተቀመጠ መሆኑን ጠቅሶ ዛሬም 14 ቀን እንዲሰጠው ጥያቄ ይዞ ቀርቧል። በዚህም ከተለያዩ ተቋማት ማለትም ለምሳሌ በኢሳት ቴሌቪዥን ሬዲዮ ከፍተኛ ባለስልጣን ከኢትዮ ቴሌኮም ከብሩስ ካሳስታን የሚፈልጉ ማስረጃዎችን ገና አላገኘንምና ተጨማሪ ጊዜ ከተጠሩ 14 ቀን እንዲሰጠን የሚል ጥያቄ ነው ያቀረበው። በተጠጣሪ በኩል ደግሞ እነዚህ ተቋማት ላይ ያለ ማስረጃ ተጠጣሪው ቢፈታ ሊያጠፋቸው ወይም ደግሞ ሊሰውራቸው የሚችላሉ ሊበላሹ የሚችላሉ እና ተጨማሪ ጊዜ ከተጠሩ መፍቀድ ሳያስፈልግ በዋስኛ እንድከራከር ወይም በዋስኛ ምርመራው እንዲቀጥል ይፈቀድልኝ የሚል ጥያቄ ቀርቦ ፍርድ ቤቱ የግራ ቀኙን ሀሳብ ከተቀበለ በኋላ አስፈላጊ ነው ያለውን ያመነበትን የአስር ቀን ተጨማሪ ጊዜ ቀጠሮ በመስጠት መዝገቡን ለሰኔ 2 ቀን 2014 ቀጠሮ ሰጥቷል።
ከሰሞኑ በተለያዩ ስፍራዎች እየተወሰደ ያለውን የእስር እርምጃ በተመለከተ ከተለያዩ አካላት የተለያዩ ሀሳቦች በመንጸባረቅ ላይ ናቸው። ይሁንና የመንግስት ኮሚኒኬሽን አገልግሎት አርብ መጋቢት 12 ባወጣው መግለጫ በተለያዩ የሀገሪቱ አካባቢዎች የሚታየውን ህገ ወጥነትና የሰላም መደፍረስ እንዲሁም ስርዓት አልበኝነትን መንግስት እንዲቆጣጠር መላ ህዝባችን በተደጋጋሚ ሲጠይቅ ቆይቷል ያለ ሲሆን ከሰሞኑ አዲስ አበባን ጨምሮ በሁሉም ክልሎች ውስጥ የፌደራል እና የክልል የጸጥታ ኃይሎች እየወሰዱት ነው ያለው ህግ የማስከበር እርምጃ ብሔራዊ የጸጥታ ምክር ቤት በወሰነው መሰረት የሚከናወን እንደሆነ ጠቁሟል። አክሎም ነጻነትንና መብትን ከለላ በማድረግ የሚፈጸም የትኛውንም አይነት እኩይ ተግባር መንግስት አይታገስም ሲልም ገልጿል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። ወደ ትግራይ ክልል መቀሌ ነው የምንወስዳችሁ። በትግራይ ክልል ትልቁ የጤና ተቋም አይደር ሪፈራል ሆስፒታል ከትላንት ማታ ጀምሮ ስራ ማቆሙን ገለጸ። ሆስፒታሉ በሕክምና መሳሪያዎች መድኃኒትና ነዳጅ ጦት ምክንያት ስራውን ማቋረጡን ተናግሯል። የሆስፒታሉ ሜዲካል ዳይሬክተር ዶክተር ክብሮም ገብረስላሴ ካሁን በኋላ ሆስፒታሉ በድንገተኛ ለሚመጡ የተወሰኑ ታካሚዎች ካልሆነ በስተቀር ምንም አይነት አገልግሎት ለመስጠት እንደማይችል ተናግረዋል። ሙልጌታ ጽባህ ነው ያነጋገራቸው። ዝርዝሩን እንደሚከተለው አጠናቅሮታል።
የአይደር ሪፈራል ሆስፒታል ሜዲካል ዳይሬክተር ዶክተር ክብሮም ገብረስላሰም በትግራይ ትልቁ የጤና ተቋም የሆነው ሆስፒታላቸው ባለፉት ጊዜያት አገልግሎቱ የተቆራረጠ እንደነበረ ተናግረዋል። እንደምሳሌም የህክምና መሳሪያና መድኃኒት በማጣት የካንሰር ህክምና እንዲሁም የቀዶ ጥገና ህክምና ማቆሙ ገልጸዋል። የኩላሊት ህጥበት ስራ ደግሞ አንዳንድ ጊዜ ሲሰጥ ሌላ ጊዜ ደግሞ ሲቋረጥ ነው የቆየው ብለዋል። በክልል ውስጥ የኤሌክትሪክ አገልግሎት የተቆራረጠ ነበር። ከትናንት ጀምሮ ደግሞ በትግራይ የኤሌክትሪክ ኃይል ሙሉ በሙሉ በመቋረጡ በጀነሬተር ኃይል ለመጠቀምም በቂ ነዳጅ ባለመኖሩ ከትናንት ማታ ጀምሮ ስራችን አቁመናል ብለዋል።
ባለፈው ሆስፒታል ሙሉ ጸውሉ ዘፈልብርክ ስለዘጻ ላይ አይሲታት ህጻውንት ላይ አንዴትና አይሲ ማለት
በጠቅላላው ሆስፒታሉ ሙሉ በሙሉ ሊዘጋ ወደሚችልበት ደረጃ በመድረሱ የህፃናትና ያዋቂዎች ጽኑ ህሙማን መከታተያ ክፍል ማለትም አይሲዩ ስራ ቆሟል። ያለ ኤሌክትሪክ ኃይል ማስተንፈስ የማይችሉ ሰዎች አገልግሎት አያገኙም። ያሉትም ወደ መንቀል ነው የምንሄደው። አዳዲስ ከእድሜ በታች የተወለዱ ህፃናትም ኦክሲጅን ያስፈልጋቸዋል፣ ሙቀትም ያስፈልጋቸዋል። ስለዚህ ሙቀት መስጠት አንችልም። ወደ ሆስፒታል መምጣታቸው ትርጉም የለውም ማለት ነው። የቀዶ ጥገና ክፍልም እንደዛው ያልተቆራረጠ መብራት ያስፈልጋዋል። ታካሚው ኦክሲጅንም ያስፈልጋዋል። ይሄንንም መስጠት አንችልም ነው ያሉት። ሆስፒታሉ እንዳይዘጋ ብዙ ጥረት አድርገናል። ነዳጅ ለማግኘት ይሁን ሌሎች ለሆስፒታሉ የሚያስፈልጉ ግብአቶች ለማሟላት ለመንግስታዊ ይሁን የምግባረ ሰናይ ተቋማት ብንጠይቅ መፍትሄ አላገኘንም ብለዋል ዶክተር ክብሮም። በትግራይ የተለያዩ አካባቢዎች ያሉ ለበለጠ ህክምና ወደ መቀለ አይደር ሪፈራል ሆስፒታል ለመጓዝ ያቀዱ ተካሚዎች በአካባቢያቸው ሌላ አማራጭ እንዲያዩም ጠይቋል ሜዲካል ዳይሬክተሩ። ሆስፒታሉ ለአንዳንድ ድንገተኛ ህክምና እንዲሁም ለተመላላሽ ታካሚዎች መድኃኒት ከማዘዝ ውጭ ሌላ አገልግሎት አይሰጥም ብለዋል ዶክተር ክብሮም። በሆስፒታሉ ያለው የተወሰነ ነዳጅም በቀን ጥቂት ሰዓታት በጀነሬተር ኃይል ለመጠቀም ተሞክሮ ሆኖም በጽኑ ህሙማን ክፍል ለ24 ሰዓታት ኤሌክትሪክ አገልግሎት አስፈልጊ በመሆኑ ትርጉም ያለው ስራ መስራት አልተቻለም ብለዋል። ማታ ወደ ሆስፒታሉ የሚመጡ ታካሚዎችም በተንቀሳቃሽ ስልክ መብራት በመጠቀም ነው ለማከም የሚሞከረው ተብሏል። ከትናንትና ማታ ጀምሮ ደግሞ የታካሚዎች ህይወት እያለፈ ነው በማለት ተገልጿል። በትግራይ ትልቁ ሆስፒታል መዘጋት ጉዳቱ ትልቅ ነው ያሉት ሜዲካል ዳይሬክተሩ በአሁኑ ጊዜ ታካሚዎች ያየናቸው ህይወታቸው እያለፈ ነው ወይም እንደሚሞቱ ያወቀን ወደ ቤት ተመልሰው እንዲሄዱ ያደረግን ነው በማለት ነው የገለጹት። የሆስፒታሉ ሰራተኞች ያለ ደሞዝ ለአንድ አመት ሙሉ እየሰሩ በእግር እስከ 10 ኪሎ ሜትር ተጉዘው ህዝብ ለማገልገል በሚጥሩበት ጊዜ ነው ይህንን እየሆነ ያለው በማለትም ገልጸዋል። የኤሌክትሪክ ኃይል አገልግሎት ዳግም ከተጀመረ ወደ ሙሉ ስራ ትገባላችሁ ወይ ተብለው የተጠየቁት ዶክተር ክብሮም ወደ ሙሉ አገልግሎት ሊያስገባን አይችልም፣ ውስን አገልግሎት ግን ልንጀምር እንችላለን ብለዋል። ተቋሙ ወደ አገልግሎት እንዲመለስ ዓለም አቀፍ ተቋማት ሊያግዙት ይገባል በማለትም ገልጸዋል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለ።
በሌላ በኩል ዓለም አቀፍ የቀይ መስቀል ኮሚቴ ከኢትዮጵያ ቀይ መስቀል ማህበር ጋር በመተባበር በሀገሪቱ ግጭት ባለባቸው አካባቢዎች ልዩ ልዩ ድጋፎች ማድረጋቸውን ባለፈው ሳምንት አርብ ላይ ለአሜሪካ ድምጽ ገልጾ ነበር። ዓለም አቀፉ የቀይ መስቀል ኮሚቴ ኢትዮጵያ ውስጥ ግጭት በተከሰቱባቸው አካባቢዎች ልዩ ልዩ ድጋፍ በማድረግ ላይ እንደሚገኝ ገለጹልን። የኮሚቴው የኢትዮጵያ ቅርንጫፍ የህዝብ ግንኙነት ኃላፊ ፓትሪክ ሜጌንቫድ ባለፈው ሳምንት በአምስተኛ ዙር በተላከ ድጋፍ መድኃኒት፣ ምግብና ቁሳቁሶችን የጫኑ የእርዳታ ተሽከርካሪዎች ትግራይ ክልል መግባታቸውን መግለጻቸውም አይዘነጋም። አድማጮች፣ በዚህ ጉዳይ ላይ ከፌደራል መንግስትና ከሚመለከታቸው ዓለም አቀፍ የእርዳታ ተቋማት ተጨማሪ መረጃዎችን አካተን በሌላ ዘገባ እንመለስበታለን። ወደ ተከታዩ ዘገባችን እንወሰዳችሁ። ወደ አማራ ክልል ነው የምናልፈው። ከሰሜን ኢትዮጵያው ጦርነት ጋር በተያያዘ ያለፈው አመት የምርት ወቅት ቢባክንባቸውም ለዘንድሮ ግን እየተዘጋጁ እንደሆነ ጦርነት በተካሄደባቸው የአማራ ክልል አካባቢዎች የሚገኙ ነዋሪዎች ገልጸዋል። ባለፈው አመት ባለማምረታቸውና ያመረቱት ምርት በጦርነቱ ምክንያት መሰብሰብ ባለመቻላቸው የተፈጠረውን ክፍተት በቴክኖሎጂ ታግዘው ለ መሙላት እንደሚሰሩም እነዚሁ አርሶ አደሮች ለአሜሪካ ድምጽ ተናግረዋል። የአማራ ክልል የግብርና ቢሮ በበኩሉ በጦርነቱ ምክንያት ከ9 ሚሊዮን ኩንታል በላይ እህል አልተመረተም ወይም አልተሰበሰበም ብሏል። ጦርነቱ በምርት መጠን ላይ ያደረሰውን ጉዳት ከባድ ቢሆንም ግብርናውን በማዘመን መሻገር እንደሚቻል ሁሉም አካላት ተናግረዋል። የክልሉ መንግስትም 136 የእርሻ ትራክተሮችን ለአርሶ አደሮች ባደረሰበት ስነ ስርዓት ላይ የተገኙት የክልሉ ፕሬዝዳንት ዶክተር ይልቃል ከፋለ ይህንኑ ጠቁመዋል። አስቴር ምስጋናው ዝርዝር ዘገባ አላት።
የአማራ ብሔራዊ ክልላዊ መንግስት እንደሚለው በሰሜን ኢትዮጵያው ጦርነት በተለያዩ ዞኖች ከደረሰው ውድመት በግብርናው ላይ የደረሰው ከፍተኛ ነው። የክልሉ ግብርና ቢሮ ኃላፊ ዶክተር ኃይለ ማርያም ከፍ ያለው ይህንኑ ነው ያብራሩት።
ግብርና ቢሮ ምርት ተቋማት፣ ማህበራት፣ መጋዘኖች፣ ራሱ የግብርና ቢሮ በታሳቢነት ይሄ በሙሉ ምርትና ምርታማነት አላሽቶ ነው የሚታሰበው። የግብርና ሴክተሩ ስለነበረ እሱም ተቋማዊ በሆነ መንገድ አውድመዋል፣ ቁሳዊ በሆነ መንገድ ዘርፈዋል። ሌላውና ትልቁ ግን ያንን ሊጠቀም ይሰራ የነበረው በጣም ሪዚሊንት የሆነ ህዝብ ገለዋል፣ አቆሳብሏል፣ መስፋፋቻቸው ነው በዛ ልክ እና ግብርና ላይ የደረሰው ከፍ ያለ ነው። በጥቅሉ
ጦርነቱ በግብርና ምርት ላይ ያደረሰው ጉዳት እያንዳንዱ አርሶ አደር ያጋጠመው ችግር ድምር ውጤት መሆኑን ኃላፊው አስረድተዋል። በሰሜን ወሎ ቆቦ ከተማ ቀበሌ 08 የሚኖሩት አርሶ አደር ደርቤ ተሰማ ባለፈው አመት ያመረቱትን ሳይሰበስቡ መቅረታቸውን ነው የሚናገሩት።
የነበረውን በጦር ቀጠና ውስጥ ሳይገድበን እያለማነ የተሻለ ነገር እየሰራነ በበሬም ሆነ በተለያየ በተለምዶ እየሰራን ነበር። የወደመው ብዙ ንብረቶች ወድመዋል። በአርሶ አደሩ ላይ ብዙ ምርታማነትን እነ ሽንኩርትን የተለያዩ ነገሮች አምርቶ ገበያ በመጥፋት በመውደም ግብይት ያው ህይወቱን በማድረስ የተለያየ ነገር አድርገናል። ግን ወድሟል። በቃ ምንም ማድረግ ስለማይቻል ከዛ ተነሳስቶ እንደገና በማንሰራራት ወደ ስራ ወደ ልማት ቀጠለ። አሁን ለወደፊት 2015 ምርታማነት ዘመን ለመለወጥ ይሄን ትራክተር በማግኘታችን የተሻለ ደስታ ነው። ከዛም የተሻሻለ ነገሮችን የበለጠ በታገጠም አርሶ አደሮችን እርሻ በማረስና የተለያየ ተመጣጥሞ ክፍያ በክሪት ለማረስ
የአማራ ክልል ግብርና ቢሮ እንደሚለው ጦርነቱ በክልሉ አጠቃላይ አመታዊ የምርት መጠን ላይ ከፍተኛ ጉድለት አስከትሏል። በአምስት ዞኖችና በ78 ወረዳዎች ከ1,784,000 ሄክታር መሬት ላይ መሰብሰብ የነበረበት እህል አለመሰብሰቡን ነው ያመለከተው። እንደ ቢሮው መረጃ በጦርነቱ ምክንያት ከ9 ሚሊዮን ኩንታል በላይ እህል አልተመረተም፣ አልተሰበሰበም ወይም ተዘርፏል። የአማራ ክልል መንግስት በጦርነት ቀጠና ውስጥ የነበሩ መሰል አርሶ አደሮችንና በሌሎች አካባቢ ያሉ አርሶ አደሮችን ምርትና ምርታማነት ለማሳደግ ያስችል በሚል 136 የእርሻ ትራክተሮችን ትላንት ለአርሶ አደሮች አከፋፍሏል። ከትራክተር በተጨማሪ ኮምባይነር፣ አነስተኛ መውቂያ መሳሪያዎች እንዲሁም የውሃ መሳቢያ ፓምፖች ለአርሶ አደሮች ከተከፋፈሉት ውስጥ እንደሚገኙበትም ነው የተመላከተው። በድንበር አካባቢ ባለው የጸጥታ ችግር ከ11 ሚሊዮን ብር በላይ የሚገመት ንብረት እንደወደመባቸው የሚናገሩት በምዕራብ ጎንደር ዞን መተማ ወረዳ በእርሻ ኢንቨስትመንት ስራ የተሰማሩት አቶ ደጋረ ገሱ ባለው ዘመናዊ የእርሻ መሳሪያዎቹ የሚኖራቸውን ሚናም አብራርተዋል።
ባለፈው አመት የምርቱ መጠን በጣም ቀንሶብናል። ብዙ አይነት ችግሮች ነበሩ። ያው በወቅቱ ሰራተኛ አለመገኘት፣ በወቅቱም አለመታረስ፣ አለመሰብሰብ፣ ከዚህ አኳያ የምርት መቀነስ ታይቷል። የእኔ ካምፕ አሁን 5 ጊዜ ተቃጥሏል። ወደ 11 ሚሊዮን ብር ወድሞብኛል። በካሳ ሲገመት በመንግስት መጥቶ የገመተ ማለት ነው። ከእንግዲህ ዘንድሮ ደግሞ የጸጥታው ጉዳይ ደህና የሆነ እየመጣ ነው። መንግስትም ካገዘን እናለማለን ከአምነው በተሻለ መልኩ ብለን እናስባለን።
በዘመናዊ የግብርና መሳሪያዎች ርክክብ ስነ ስርዓት ላይ የተገኙት የአማራ ክልል ርዕሰ መስተዳደር ዶክተር ይልቃል ከፋለ ክልሉ ብዙ ችግር ውስጥ ያለ ቢሆንም ግብርናውን ለማዘመን በትኩረት እንደሚሰራ ተናግረዋል።
በምንናገረው ልክ ተጨባጭ ለውጥ የምናመጣ ሁነን መገኘት አለብን። የግድ ሁሉ አርሶ አደር ትራክተር ይኖረዋል ማለት አይደለም። በትራክተር የመጠቀም ፍላጎቱን ግን በክራይ የሚያገኝበትን መንገድ ማመቻቸት አለብን። ስለዚህ እነዚያ ወጣቶች ተደራጅተው በየአካባቢው በትራክተር የአርሶ አደሩን መሬት ማረስ ይችላል።
የአማራ ክልል ግብርና ቢሮ ኃላፊ ዶክተር ኃይለ ማርያም ከፍያለው በበኩላቸው የግጭቶች ሁሉ ምንጭ የሆነውን ድህነትን ለማጥፋት እንደሚሰራ ተናግረዋል።
የእንቅፋቶች ዋነኛ መነሻው ድህነት ነው ብዬ ማሰብ። አሁን ትናንት የተፈጠሩት ግጭቶች ምንጫቸው ድህነት ነው። የሪሶርስ ጉዳይ ነው፣ የጥቅም ጉዳይ ነው። ሰው ህዝቡን ከዚህ ሌቭል ከፍ እናደርገው በምግብ ራሱን እንዲችል ማድረግ ከቻለን ግን በተመሳሳይ መንገድ እነዛ ግጭቶች በሙሉ እየተፈቱ የሚሄዱበት መንገድ ስላለ የክልሉ ግብርና ቢሮ ከክልሉ መንግስትና ከሀገር አጠቃላይ ከኢትዮጵያ መንግስት ጋር በዛ መልኩ እየሰራ ነው የሚገኘው።
አማራ ክልል ካለው 4.9 ሚሊዮን ሄክታር የሚታረስ መሬት ውስጥ 2 ሚሊዮን የሚሆነው ለመካናይዜሽን አመቺ ቢሆንም አሁን ላይ በመካናይዜሽን እየለማ ያለው ከ280 ሺህ ሄክታር እንደማይበልጥ ተገልጿል። የትላንቱን ጨምሮ እስካሁን ከ300 በላይ ትራክተሮች ለአርሶ አደሮች እንዲደርሱ ተደርጓል ሲሉም ተናግረዋል። ዶክተር ኃይለ ማርያም ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
ወደ ተከታዩ ዘገባ እንሰዳችሁ። ባለፈው ሚያዝያ ወር በሰሜን ኢትዮጵያ በሙስሊሞች ላይ በተፈጸመ ጥቃት በርካቶች ሞተው 100 የሚሆኑ ሰዎች ከቆሰሉ በኋላ ክስተቱ በክርስቲያኖች ላይ የበቀል ጥቃት እንዲጀመር ምክንያት ሆኗል ይላል የቪኦኤው ዘጋቢ ሄነሪ ዊልኪንስ ከጎንደር በላከው ዘገባ። የአይን ምስክሮችና የማህበረሰብ መሪዎች የግጭቱ መንስኤ ነው ብለው የሚያምኑትን ምክንያት ለአሜሪካ ድምጽ ዘጋቢ ተናግረዋል። እንግዱ ወልዴ ያቀርበዋል።
ጎንደር ባለፈው ወር ከተፈጸመውና የበርካቶችን ህይወት ከቀጠፈው ሃይማኖትን መሰረት ካደረገው የቡድን ጥቃት መዘዝ አሁንም ገና አላገገመችም። የአንድ የእስልምና መሪን የቀብር ስነ ስርዓት ተከትሎ ከተፈጸመው ጥቃት በኋላ የተባበሩት መንግስታት ድርጅት ባወጣው መግለጫ በሃይማኖቶች መካከል የሚደረግ ግጭት ብሎ በጠራውና በጎንደርም ሆነ በሌሎች የኢትዮጵያ ክፍሎች እየተካሄዱ ያሉ ግጭቶች እጅግ አሳስቦኛል ብሏል። ሀገሪቱ በተራዘመ የእርስ በርስ ጦርነት ውስጥ ያለች በመሆኑ የሃይማኖት ግጭት ከተጨመረበት ባለው ችግር ላይ ሌላ ችግር መጨመር ነው ይላሉ የአካባቢው የፖለቲካ ተንታኞች። ጥቃቱ የተፈጸመው በአንድ የቀዳሜ ገበያ ሲሆን አንዳንዶች የሟቾችን ቁጥር 8 ነው ሲሉ ሌሎች ደግሞ 60 ያደርሱታል። አንዳንድ ነዋሪዎች ሟቾቹ የእስልምና እምነት ተከታዮች ብቻ ናቸው ሲሉ ሌሎች ደግሞ ክርስቲያኖችም እንዳሉበት ይናገራሉ። የጎንደሩ ክስተት በተለያዩ የሀገሪቱ ክፍሎች የበቀል ጥቃትን ሲያስከትል በመዲናዋ አዲስ አበባ ህንጻዎች ላይ ጉዳት ደርሷል። በጎንደር ያሉ ባለስልጣናት ጥቃቱን በተመለከተ ሊወጡ የሚችሉ ገለልተኛ ዘገባዎችን በአይነ ቁራኛ እየተከታተሉ ሲሆን የኢትዮጵያ ቴሌኮም ደግሞ በጎንደር ከተማ የኢንተርኔት አገልግሎቱን አቋርጧል። ነገር ግን ቪኦኤ የአይን ምስክሮችን ለማናገር ችሏል። አስናቀው ካሴ አንዱ የአይን ምስክር ናቸው።
ለቀብር ድንጋይ አንስተዋል እዛ አካባቢ። ያ ደግሞ እዛ አካባቢ ቤተክርስቲያን አለ፣ ጊዮርጊስ ቤተክርስቲያን እንትን እና በዛ ጉዳይ የቀብር ድንጋይ የሚያጣለም አልነበረም። የወንዝ ድንጋይ ነው። ይሄ ውሸት ነው። እኔ ሰበብ ነው። ምክንያቱም የተፈለገው ሌላ ነበርና ያ ድንጋይ አይደለም ለዚህ ጠብ ያበቃል።
ሌሎች የአይን ምስክሮች ደግሞ ጥቃቱ ሆን ተብሎ የእስልምና እምነት ተከታዮችን ኢላማ ያደረገና ለበርካታ ቀናት የተፈጸመ ነው ብለዋል። የተባበሩት መንግስታት የሰብአዊ መብት ኮሚሽን የኢትዮጵያ ባለስልጣናት ጥቃቱን በተመለከተ ምርመራ እንዲያካሂዱ ጠይቋል። ፖሊስ በበኩሉ ምርመራ መጀመሩን አስታውቋል። አንድ የክርስትና ሃይማኖት መሪ ግን የተባበሩት መንግስታትን በመውቀስ ክስተቱ የተናጠል ሲሆን በከተማው በሚገኙ የክርስትናና እስልምና ተከታዮች መካከል መልካም ግንኙነት እንዳለ ተናግረዋል። ግጭቱ የፖለቲካ አጀንዳ ባላቸው ወገኖች እንዲሁም አማጽያን የተፈጸመ ነው ብለዋል። ቀሲስ ዮሴፍ ደስታ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣
ግጭት የሃይማኖት ግጭት አይደለም ብለን ነው የምናምነው። የተለያየ ፍላጎት እና ሐሳብ ያላቸው አካላት የሃይማኖት ሽፋን ወይም ደግሞ የሃይማኖት ስም ይዘው የሚመጡ በሃይማኖት ስም የሚያቀሰቅሱት ግጭት ካልሆነ በቀር በሃይማኖቶች መካከል በሃይማኖት ተቋማት መካከል የተፈጠረ ግጭት ነው ብለን አናምንም።
የጎንደር እስልምና ምክር ቤቱ ሞላ ኢብሬ በበኩላቸው ግጭቱ ለአመታት ሲጠመቅ የኖረ ነው ይላሉ።
ሁኔታዎች አሉ እንግዲህ በጎንደር ከተማ በየጊዜው እየገጠመ ያለውን የሰላም እንትን በሚል እኛ እንደ ተቋም ቅድም ነገር ያለው እንደ ተቋም በደብዳቤም በአካልም ለሚመለከተው አካል አቀርበናል። ያቀረናቸው እንግዲህ ምንድነው ያው ከዚህ ከ ሃይማኖታዊ ከመናስተምራቸው ትምርቶች ተነስተው እያንዳንዱ ሃይማኖቱን በሚያዘው መሰረት ማስተማር እንዳለበት
በጎንደር የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ተወካይ እንዳሉት አንዳንድ ሰባኪዎች አስተምህሮቱ ከሚፈቅደው ውጪ ባሉ ትርክቶች ላይ ተሰማርተው ሊሆን ይችላል። ነገር ግን እነሱ የቤተክርስቲያኗ ወኪሎች አይደሉም ብለዋል። አንድ ያካባቢው ተንታኝ በበኩላቸው የጎንደሩ ግጭት ምናልባትም ከሃይማኖት እንዲሁም ከክልል ማንነት ጋር ሊገናኝ ይችላል ባይናቸው። ጎንደር በመትገኝበት የአማራ ክልል የብሔር ማንነት ጉዳይ በቅርቡ ያደገ መጥቷል ብለዋል ተንታኙ ተሪያ ኦስትቦ በፍሎሪዳ ዩኒቨርሲቲ የሃይማኖት ትምህርት ክፍል።
You know, it's interesting when it comes to the Amhara region. Muslims in Gondar and Gojam and so on.
የአማራ ክልልን በተመለከተ ገራሚ ነገር አለ። በጎንደር ጎጃምና ሌሎችም አካባቢዎች የሚገኙ የእስልምና እምነት ተከታዮች ራሳቸውን እንደ አማራ አይመለከቱም። ተመልክተውም አያውቁም። በዚህ ክልል አማራ ማለት ክርስቲያን በተለይም የኦርቶዶክስ ክርስቲያን ማለት ነው። ስለዚህ እኔ እንደማስበው ይህ በክልሉ ውስብስብ የብሔር ማንነትን ስንመለከት የምናገኘው አስፈላጊ ነጥብ ነው።
ጥቃቱን በተመለከተ ምርመራው የቀጠለ ሲሆን በጎንደር ያለው ድባብ ግን አሁንም ውጥረት ያለበት ነው።
የተከበራችሁ አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የራዲዮ በቴሌቪዥን የሚተላለፍላችሁን የሰኞ ምሽት ዝግጅታችን ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በአትቪኦኤአምሃሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። አስተያየት ማድረስ ከፈለጋችሁ አስተያየትም ጥቆማም horn@voanews.com የኢሜል አድራሻችን ነው፣ ልታደርሱን ትችላላችሁ። አሁን ወደ ሳምንታዊ ቅንብሮቻችን ነው የምናልፈው። የሰኞ ምሽት ጤና በዛሬው የሰኞ ምሽት ጤናና እንዲሁም ሐኪሞን ይጠይቁ ፕሮግራማችን ከ15 ቀን በፊት በይደር ያቆየነው ውይይት ቀጣይ ክፍል ነው። በቅርቡ በዩናይትድ ስቴትስ በኮቪድ ሳቢያ ለህልፈት የተዳረጉ ሰዎች ቁጥር ከ1 ሚሊዮን ማለፉንና በዚህ ረገድም አዲስ ጣሪያ መመዝገቡን ተከትሎ የወረርሽኙን አጠቃላይ ይዞታ አስመልክቶ የወጡ አዳዲስ መረጃዎችን በመያዝ አሉላ ከበደ የእንግዳ ጋብዞልን ነበር። እንግዳው የህክምና ባለሙያ ዶክተር አሰፋ ጀጃው ናቸው። የሳምባና የጽኑ ህሙማን ህክምና ባለሙያ ናቸው። በሚሰሩበት ተቋምም የኮቪድ ህክምና ኃላፊ ናቸው። ካለፈው እንዳልኩት ከክፍል 1 ዝግጅት የቀጠለው ነው። በአሉላ ጥያቄ ነበር የተቋረጠው። ከዚያው ጥያቄ ይጀምራል ዛሬው።
በጥቅምት 2020 ነው ከመቶ አመት በፊት ከፍተኛ ውድመት ያስከተለው እንደ አውሮፓውያን ዘመን አቆጣጠር በ1918 በተነሳው ኢንፍሉዌንዛ ወረርሽኝ 675,000 ሰዎች ነበሩ ዩናይትድ ስቴትስ ውስጥ ያለቁት በዚያ ወረርሽኝ። በአንጻሩ ከ8 ወራት በፊት ነው ዩናይትድ ስቴትስ ውስጥ 744,000 የደረሰው። ይሄን ጽጽር በወሰዱበት ጊዜ ለምን ይሄ ሆነ ብንል መልስ ይኖረናል? ከዚያ ከ1918 ወረርሽኝ ጋር ብቻ ብናነጻጽር።
ሌላ ቁጥሩን መውሰድና እዛን ጊዜ ከነበረው ህብረተሰብ ደግሞ በፕሮፖርሽን ምን ያህል ነው ህዝቡ ከነበረው የተጎዳው ሚሊዮንም ማየት ይኖርብናል። የአሜሪካንስ ወይም የዓለም ህዝብ በዚህ መቶ አመት ውስጥ በጣም ብዙ ጊዜ አድጓል እና በህብረተሰብ ደረጃ አውርደን ለምሳሌ በመቶ ስንት ሰው ተጠቅቷል ብንል አሁን የደረሰው አነስተኛ ነው የሚሆነው። ያናናር ዘዴያችንም ተቀይሯል። እንደሚታየው ለምሳሌ ከተሞች እንደ ኒውዮርክ አይነት ከተሞች ያኔ የዚህን ያህል ህዝብ ብዛት አልነበረባቸው እና የትንፋሽ በሽታ ስለሆነ አኗኗራችን መቀየሩ ራሱ አንድ ትልቅ ተጽዕኖ አምጥቷል። ከአንድ ቦታ አንድ ቦታ ደግሞ የአውሮፕላኑ፣ የባቡሩ፣ የምኑ ግንኙነት በሙሉ እንደዚህ አልነበረም። ያኔ
በቀላሉ ለወረርሽኝ አመቺ የሆኑ ሁኔታዎች በዚህ ጊዜ አሉ።
ሳውዝ አፍሪካ ሲጀምር ቫይረሱ እዚህ የሚደርስበት ከሁለትና ሶስት ሳምንት እና የዚህ አይነት ነገር አለ። ከዛ የምንማረው አንድ ነገር ግን ከአለፈው ከኢንፍሉዌንዛ ሁለት ከተሞች የተለያየ ውሳኔ ይወሰን ፍቃድ ፍያና ሰንስልስ የሚባሉት አሁን ልክ እንዳየ ነው አሜሪካን ሀገር በአብዛኛው ይሄ ማስክ ተጠቀሙ የሚለው እና ክትባት በቃችሁ ተከተቡ የሚለው ደግሞ አይ ማስክ ችግር የለም ክትባት ምንም አይደለም የሚለው የደረሰባቸው የጉዳት ፕሮፖርሽን መጠን ግን ተመሳሳይ ነው። ስለዚህ የሚያሳየው የሚወሰዱ የህብረተሰብ ጤና ውሳኔዎች አሁንም በፖለቲሽያኖች ተወስደው በደንብ ተግባር ላይ ካልወረዱ ተመሳሳይ ፓተርን እንዳላቸው ጉዳታቸው ተመሳሳይ መሆኑን ከዛ ከወረርሽኝ ጋር አንድ አይነት መሆኑን ያሳያል። ያኔ ቅጣት ነበር፣ ማስክ ያላረገ ሰው ይቀጣ ነበር ኢንፍሉዌንዛ ወረርሽኝ። የሚቀጣው ግን አሁንም የተወሰነ የአሜሪካን ክፍል ነበር እነህ ብዙ ሰው ሊታደጉ የቻሉት እና የዚህ አይነት ኢንፎርስመንት አለመደረጉ አንዱ ትልቅ ጉዳት ነው። አሁን በእርግጥ ደግሞ ይሄ ቴራፒቲክስ ምንለው ሰው ሲታመም እንዳይጠናበት የማድረግ አቅማችን ደግሞ አሁን ከፍ ብሏል። በፊት ኢንፍሉዌንዛ ዝም ብለው ነበር የሚያዩት፣ በጣም አስቸጋሪ በሽታ ነው የነበረው። ትንፋሽ ላይ ሰው ከደረሰ በኋላ የአሁኑ አይነት ቴክኖሎጂ አልነበረም። አሁን እንግዲህ የቫይረሱንም መጀመሪያ ማድከም ሁኔታ አለ፣ አንቲቦዲ የሚባል ትሪትመንት መስጠት አለ ቀደም ብሎ ክትባቶችም እንደው በተቀናጀ በጥሩ ሁኔታ በብዛት ነው የሄዱት። አሁንም ግን ያ ከበሬጁ እንደ ሁሉን አለማዳረሱም እንዳለ ሆኖ እነዚህ ነገሮች ናቸው እንግዲህ አንድ ላይ ሁለቱን ለማነጻጸር የሚረዱት።
እየተነጋገርን ያለ ነው በቴክኖሎጂ ኢኮኖሚ አቅሙ በስልጣኔው በእንዲህ ያለ ሁኔታ ውስጥ ሊኖር አይገባ የነበረ አገርን ነው። ያውም ክትባቱ ያለው በሰዎች ጠባይ ድክመት በመታየቱ ሁኔታዎች መባባሳቸውን የሚያመላክት ነው። እዚህ ያለው አድማጮች ሊጠቀሙ የሚችሉትን በርሶ ሙያ በለት ለት ተሞክሮ በአሁኑ ሰዓት እያዩ ያሉትን ጠቆም አድርገው ነገር ግን ለኢትዮጵያ አድማጮች በጠቅላላ እውቀትም ይሁን ካለው አስቸጋሪ ሁኔታ ጋር ሊዛመድ የሚችል የሚሉት ነገር ካለ
እንግዲህ እኛ ሀገር እንደተባለው እንዳለመታደል ሆኖ ያለብን ፈተና በጣም እሱ ነው። ጦርነት አለ፣ የህዝብ ከቦታ ቦታ መፈናቀል አለ። እነዚህ ነገሮች ሌላኛውን በወረርሽኝ ምክንያት ሞታለሁ የሚለውም ዝቅ አድርገው እንዲያዩ ሰዎች ሊያደርግ ይችላል። ነገር ግን አሁንም በተለይ እድሜያቸው ጠና ያሉ ሰዎች፣ የጤና ችግር ያለባቸው ሰዎች በብዛት ይጎዳሉ። እንደ በፊቱም ደግሞ ቴስቶቹ በየቦታው የሚደረጉትን ጥንቃቄዎች እያደረግን አይደለም። ያው ለላይ ማለት ነገር ስላለ ሀገራችን በፍጥነት ሊገባ የምለው አሁን ሰው ከታመመ በኋላ የሚያስፈልጉት በተለይ እነኚህ አንቲቫይራል የሆኑትን መድኃኒቶች እነሱ በብዛት መኖር ቢችሉና ፈጠን ባለ ሁኔታ እዛው ማምረትም ቢቻልም ወይም በአፍሪካ ህብረትም ደረጃ ለምሳሌ ፒሎቹ እንዲደርሱ የማድረግ ነገር ቢኖር እሱ በጣም ረጂ ነው። ምክንያቱም ሆስፒታል ውስጥ ገብቶ የምናደርጋቸው ህክምናዎች አሁንም ቅንጦት ናቸው እኛ ሀገር ከተወሰኑ ቦታዎች ውጭ። እንግዲህ ምንድን ነው ለምሳሌ መከላከያው እንኳን በህብረተሰብ ደረጃ የሚደረግ ወይ በግል የሚደረግ ባይሳካ አንድ ሰው ኮቪድ ያዝ እና ለጽኑ ህመም የሚጋለጥ መሆኑ ከታወቀ ቫይረሱን የሚያደክሙ በእንክብል መልክ የሚሰጡ የሚዋጡ አሁን ስላሉ በአምስት ቀን ጊዜ ውስጥ ሊሰጡ የሚችሉ መድኃኒቶች ስላሉ እሱን አሁን የምናገኝበት ሁኔታ በሀገርም ደረጃ ወይም በአህጉር ደረጃ ቢኖር እና ይህን ደግሞ ለማድረግ አንድ ሰው ኮቪድ ይዞታል ሲባል ይህ ሰው ለዚህ ህክምና የሚጋበዝ ነው አይደለም ብሎ ያን የሚወስን ቦታ ኖሮ ያን መስጠት ቢቻል ከሆስፒታል መግባት ማዳን ከህይወት መጥፋት ማዳን ማድረግ እንችላለን። እሱ በሀገራችን ሊደረግ የሚችል ነው፣ ግን ከፍተኛ ጥሪ ያስፈልገዋል በዓለም ዙሪያ ተባላ ድርጅትም በኩል ወይም ደግሞ ይህን መድኃኒት በሚሰሩ መድኃኒት ፋብሪካዎች በኩል ያ ሊደረግ ጥሩ ነው ብዬ አስባለሁ። አንድ ለውጥ የሚያመጣ ነገር ነው።
እዚህ ላሉ ኢትዮጵያውያን በተለየ ሁኔታ እድሉ ባለበት ሀገር ነው ያሉት። የመዘናጋቱ ሁኔታ ያመጣውን ቀደም ብለን ያነሳሳናቸው ነጥቦች ለእነሱም ይሰራሉና አንድም ምን ታዘቡ ምን ይመለከታሉ? ጭምብሉ ማጥለቅ ግዴታ ጋር በቃ በኋላ በፍቃዱ አልፎ አልፎ ከሚያረጋቸው ውጪ ሰው በዛበትም ማይደረግበት ይበዛልና የቁጥር መጨመር የህሙማን ቁጥር መጨመር እየታየ ነው? ችግሮች እየበዙ ነው ወይስ በርግጥም እየወጣን ነው የሚያስል ደረጃ ነው ያለነው? ይሆን
አንድ ያየነው እንግዲህ ምንድነው የክትባቱ ስርጭት ላይ የመጀመሪያውን የሁለተኛውን ክትባት ሰው በብዛት ወስደዋል። ግን ደግሞ የማነቃቂያ የምንለውን ቡስተር የሚባለው እሱ ላይ ያለው አሁንም በሚገባ ደረጃ አይደለም፣ ሰው የተከተለ አይደለም። ስለዚህ የማነቃቂያ ክትባት ያልወሰደ ሰው መውሰድ አለበት። ሰሞኑን ለምሳሌ ባለፈው ሁለት ሳምንት እኛ አካባቢ ከፍ ማለት ነገር አይተናል። ቴስት ካደረግናቸው ወደ 26% ፖዘቲቭ ሆኗል። የአካባቢያችን እንኳን 5% በሆነበት ጊዜ ነገር ግን ጥሩነቱ እነዚህ ክትባታቸው በተባለው ይወሰዱ ማነቃቂያውን ይወሰዱ ስለሆነ ሆስፒታል ሄደ ማንም ሰው አልነበረም። እና ዞሮ ዞሮ የቫይረስ ህመም ይሄው ነው፣ አያዝ አይደለም። ከያዘ በኋላ የጸና ህመም አይሆን ሆስፒታል አያደርስ። ስለዚህ እሱን ለማድረግ አንደኛ የማነቃቂያ ክትባት መውሰድ፣ ሁለተኛ ሌሎችንም አሁን የመከላከያ ዘዴዎችን መከተል። ያ እንኳን ሆኖ ሰው ቢያዝ ቶሎ ደግሞ ለእንክብሉ ታክሰለቤት ለምንለው ትሪትመንት ለእሱ ይሆናል አይሆን የሚለውን ደግሞ በፍጥነት እንዲያገኝ ደግሞ በመጀመሪያዎቹ አምስት ቀናት እንደዚህ ውስጥ ሲሆን የሚሰጠው ያን ከተከታተለ ለህይወት አደጋ የሚያደርስ ነገርን መከላከል ይቻላል።
መልካም። በኮቪድ ሳቢያ በዚህ በዩናይት ስቴትስ ህይወታቸውን ያጡ ሰዎች ቁጥር 1 ሚሊዮን ማለፉን ምክንያት በማድረግ የቀደሙትንም አሁን ያለውንና የሚሄድበትን አቅጣጫ ጨምሮ ሳይንሱን በሰው ጠባይም የሚታዩትን ተመልክተዋል። በሌሎች ማየውን በሚጠይቁ የአድማጭ ጥያቄዎች መልሼ እንደማገኙ ተስፋ አደርጋለሁ። ዶክተር አሰፋ ጀጃው መኮንን ለዛሬው ለጊዜው አመሰግናለሁ። እግዜር ይስጥልኝ።
እግዜር ይስጥልኝ አለ።
ጥቅ ዛሬ ሰኞ ነውና ተከታዩ ስፖርት ነው። ኬኔዲ አባተ በስፖርት ዝግጅቱ አብራችሁ ጥቂት ደቂቃዎች ቆይታ ያረጋል።
ሪያል ማድሪድ 14ኛ የአውሮፓ ቻምፒየንስ ሊግ ዋንጫውን ባነሳበት ዕለት በስታዲየም ዙሪያ የተፈጠረው ቀውስ እንዲጣራ የዩኬ መንግስትና ሊቨርፑል ጠይቀዋል። ኮርቷ ሊቨርፑልን ውጤት አልባ ባደረገበት የቅዳሜ ምሽት የቻምፒየንስ ሊግ ፍጻሜ ጨዋታ የቪኒሺየስ ግብ ሪያል ማድሪድን ለ14ኛ ጊዜ የአውሮፓ ቻምፒዮን እንዲሆን አስችላለች። ወደ ፍጻሜው ለመድረስ ካደረጓቸው 12 ጨዋታዎች በ4ቱ የተሸነፉት ማድሪዶች በተለይ በመጨረሻዎቹ የማጣሪያ ጨዋታዎች ከመውደቅ በተአምር በተሞሉ ድራማዊ ክስተቶች እየተረፉ ሳይጠበቁ ነው ለመጨረሻው ፍልሚያ ያደረሱት። በፍጻሜው ጨዋታ ማድሪድ በሁለተኛው አጋማሽ 59ኛው ደቂቃ ላይ በብራዚላዊው ቪኒሺየስ ጁኒየር ባስቆጠራት የጨዋታው ብቸኛ ጎል ክብረወሰኑን ከፍ በማድረግ በአውሮፓ ቻምፒየንስ ሊግ ያለውን የዋንጫ ልዩነት በጥፍ ያሰፋበትን 14ኛውን የአህጉሪቱን የክለቦች ትልቁን ዋንጫ አንስቷል። በዘንድሮው የውድድር ዓመት ለአራት ዋንጫዎች ክብር ሲጠበቅ የነበረው ሊቨርፑል ዋናዎቹን የቻምፒየንስ ሊግና የእንግሊዝ ፕሪሚየር ሊግ ዋንጫዎች ማንሳት ሳይችል ቀርቷል። ክለቡ ዓመቱን የጨረሰው የኤፍኤና የሊግ ወይም ካራባው ዋንጫዎችን በማሸነፍ ነው። ቅዳሜ ዕለት በፓሪስ የነበረው የቻምፒየንስ ሊግ የፍጻሜ ጨዋታ ከስታዲየም ውጪ በነበረው የጸጥታ መደፍረስ ምክንያት 36 ደቂቃ ዘግይቶ ነበር የተጀመረው። በጨዋታው ለመታደም ከ60,000 በላይ የሊቨርፑል ደጋፊዎች ከሳምንት በፊት ጀምሮ ፓሪስ ቢገቡም 75,000 ተመልካቾችን በሚይዘው ስታድ ዲ ፍራንስ ለመግባት ለእያንዳንዱ ክለብ ደጋፊዎች የተፈቀደው 20,000 ቲኬት ብቻ ነበር። በስተመጨረሻ በስታዲየሙ ዙሪያ የሊቨርፑል ደጋፊዎች ቁጥር ከልክ በላይ ሲበዛና አምልጠው ለመግባት ሲሞክሩ ፖሊስ ባስለቃሽ ጭስ ለመበተን ሲጥር ታይቷል። በዚህም በአንዳንድ ደጋፊዎች ላይ ጉዳት የደረሰባቸው ሲሆን የዩናይትድ ኪንግደም መንግስት እና ደጋፊዎቼ ተበድለውብኛል ያለው የሊቨርፑል ክለብ ጉዳዩ ይመርመርልን ሲሉ ጥያቄ አቅርበዋል። የአውሮፓ እግር ኳስ ማህበራት ህብረትም ጉዳዩን በአስቸኳይ እንደሚያጣራ አስታውቋል። ይሁን እንጂ የፈረንሳይ ስፖርት ሚኒስቴር ዛሬ በሰጠው መግለጫ የችግሩ መንስኤ የሊቨርፑል ደጋፊዎች የውሸት ትኬት ይዘው ለመግባት መሞከራቸው ነው ብሏል። ኢትዮጵያዊው አትሌት አንዷለም በላይ ሽፈራው በኦታዋ ማራቶን የቦታውን ሰዓት በማሻሻል ጭምር አሸነፈ። እሁድ ማለዳ ላይ በካናዳ ርዕሰ መዲና የተካሄደውን የ2022 የኦታዋ ማራቶን ኢትዮጵያዊው አንዷለም 2:06 ከ03 በሆነ ሰዓት ሲያሸንፍ ይህም የስፍራው አዲስ ክብረ ወሰን ሆኖ ተመዝግቧል። አትሌት አንዷለም ከዚህ ቀደም በሌላው ኢትዮጵያዊ አትሌት የማነ ጸጋይ 2:06:54 በሆነ ሰዓት ተይዞ የነበረውን ክብረ ወሰን ነው የሰበረው። የባህሬኑ አብዲ አሊ ገልቹ በ 2:09:23 ሁለተኛ ሆኖ ሲያጠናቅቅ ጃፓናዊው ዩታ ሺሞዳ ደግሞ በ2:09:49 ሶስተኛ ወጥቷል። ውድድሩን በአንደኝነት ያሸነፈው ኢትዮጵያዊው አትሌት አንዷለም $24,000ና የስፍራውን ክብረ ወሰን ላሻሻለበት ተጨማሪ $10,000 በሽልማት መልክ አግኝቷል። ባለፉት 7 የኦታዋ ማራቶን ውድድሮች የተሳተፈው አትሌቱ ከነዚህም የትናንቱን ጨምሮ በ5ቱ ድል አድርጓል። ወደ ካናዳ ለመግባት የሚያስፈልጋቸው የቪዛ ጉዳይ በጊዜ ባለመጠናቀቁ ምክንያት አትሌት ትግስት ግርማንና ገለቴ ቡርቃን ጨምሮ 13 ኢትዮጵያውያንና ኬንያውያን ሴት አትሌቶች በውድድሩ መሳተፍ ባልቻሉበት በሴቶች ምድብ ደግሞ ካናዳዊቷ ኪንዚ ሚድልተን የሀገሯን ልጅ ኤሊሳ ሌጋልትና አሜሪካዊቷን ካቺያ ጎልድሪንግን በማስከተል አሸንፋለች። በቅርቡ ለሚያደርጋቸው የአፍሪካ ዋንጫ የማጣሪያ ጨዋታዎች በመዘጋጀት ላይ የሚገኘው የኢትዮጵያ ብሔራዊ ቡድን ከሌሴቶ ጋር ባደረገው የአቋም መፈተሻ ጨዋታ አንዳቻ ተለያይቷል። ብሔራዊ ቡድኑ ከሌሴቶ ጋር ቅዳሜ ዕለት በአዳማ ያደረገው የወዳጅነት ጨዋታ 1-1 በሆነ ውጤት ሲጠናቀቅ ቀድመው ግብ ያስቆጠሩት እንግዶቹ ናቸው። ሌሴቶቹ ግብ ያስቆጠሩት በመጀመሪያው አጋማሽ 21ኛው ደቂቃ ላይ ሲሆን ዋሊያዎቹ ደግሞ ከረፍት መልስ 61ኛው ደቂቃ ላይ በማስቆጠር አቻ ከሆኑ በኋላ በጨዋታው ሌላ ግብ ሊቆጠር አልቻለም። አሰልጣኝ ውበቱ አባተ ከጨዋታው በኋላ በሰጡት አስተያየት አዲስ የጠሩት ቡድን ከኋላ ጀምሮ የተሻለ መሆኑን ገልጸው የመጨረሻው የመጫወቻ ክፍል ወደ ሆነው ወደ ግብ አካባቢ ስንደርስ ግን የግብ እድሎችን ለመፍጠር የምናደርገው ጥረት በተለይ በመጀመሪያው አጋማሽ ላይ አናሳ ነበር ብለዋል። እንደመጀመሪያ የወዳጅነት ጨዋታ አጠቃላይ የቡድኑ እንቅስቃሴ ግን መልካም መሆኑን ስለመግለጻቸው የኢትዮጵያ እግር ኳስ ፌዴሬሽን መረጃ ያመለክታል። በመጨረሻም ካናዳ በህዝባዊ ግፊት ምክንያት ከኢራን ጋር ልታደርግ የነበረውን የወዳጅነት ጨዋታ ሰረዘች። የካናዳ እግር ኳስ ከኢራን ጋር ሊያደርጉት የነበረውንና አወዛጋቢ ሲል የገለጸውን የዓለም ዋንጫ ማሟሟቂያ የወዳጅነት ጨዋታ ህብረተሰቡን በከፍተኛ ደረጃ የሚከፋፍል ነው በማለት መሰረዙን አስታውቋል። የካናዳ እግር ኳስ በሰጠው መግለጫ ኢራንን በወዳጅነት የማስተናገድ ሐሳብ ባለፈው ሳምንት በከፍተኛ ሁኔታ መለያየት ፈጥሯል፣ በመላሹ ጨዋታው ተሰርዟል ብሏል። ካናዳ ከኢራን ጋር በወዳጅነት ለመጫወት መወሰኗ እንደ ጉርጉሩሳውያኑ በ2020 በኢራን እስላማዊ አብዮታዊ ጥበቃ ክፍል በተመታ አውሮፕላን ምክንያት ከሞቱ ሰዎች የቤተሰብ አባላት ጠንካራ ትችት አስነስቷል። በወቅቱ በአውሮፕላኑ ውስጥ የነበሩ 176 ተሳፋሪዎችና የአውሮፕላኑ የበረራ ሰራተኞች በሙሉ ለሞት የተዳረጉ ሲሆን ከነዚህም 85ቱ ካናዳውያን ነበሩ። የሟቾቹ ቤተሰቦች ታዲያ ከኢራን ጋር ሊደረግ የታሰበው የወዳጅነት ጨዋታ አሁንም ድረስ ለወዳጅ ዘመዶቻቸው ፍትህ ለሚሹ ሰዎች ስድብ ነው ሲሉ ተከራክረዋል። በስተመጨረሻ ግን ጨዋታው በመሰረዙ ደስተኛ መሆናቸውንም ገልጸዋል። የካናዳ እግር ኳስ ደጋፊዎች ለጨዋታው የገዙት የትኬት ገንዘብ ተመላሽ እንደሚደረግላቸው የጨዋታውን መሰረዝ በተመለከተ ባወጣው መግለጫ አስታውቋል። ሆኖም ኢራን ከካናዳ ካሳ ፈልጋለው ብላለች። የሀገሪቱ የስፖርት ሚኒስትር ዴታ ሲና ካልሆር ካናዳ ጨዋታውን በመሰረዝ ውሏን በማፍረሷ ከካናዳ እግር ኳስ 10 ሚሊዮን ዶላር ካሳ እንደሚፈልጉ በትዊተር ገጻቸው አመልክተዋል። ኢራን በማዕቀቦች ምክንያት ትርጉም ያላቸውን የወዳጅነት ጨዋታዎች ለማዘጋጀት ስትፈተን ቆይታለች። ሀገሪቱ በኳታሩ የዓለም ዋንጫ ከእንግሊዝ፣ ከዩናይትድ ስቴትስ እና በቅርቡ በሚካሄድ የጥሎ ማለፍ ጨዋታ ከሚለይ ሌላ አንድ ሀገር ጋር የተደለደለች ሲሆን ካናዳ ደግሞ ከቤልጅየም፣ ሞሮኮና ክሮኤሺያ ጋር በአንድ ምድብ ተደልድላለች።
የስፖርት ዝግጅቱን ያስደመጠን ኬኔዲ አባተ ነው። ዛሬ ዝግጅቶቻችንን አጠናቀናል። ከመሰናበታችን በፊት ግን በቀሩን ጥቂት ደቂቃዎች
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
በግንቦት ወር የመጨረሻው ሰኞ አሜሪካኖች ሀገራቸውን የማገልገል ጥሪ ተቀብለው የተሰዉ ዜጎቻቸውን ያስባሉ። አሜሪካ በውጊያና በጦርነት እሳት ተፈትና የተሰራች ናት ያሉት የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን የኛ ነጻነትና ሌሎች ስፍር ቁጥር የሌላቸው ሰዎች ነጻነት የተጠበቀው የታሪክን ጥያቄ በተቀበሉና ያላቸውን ሁሉ አሜሪካንን ለማገልገል በሰጡ ሴቶችና ወንዶች ነው ብለዋል። ሚሞሪያል ዴይ በመባል በየአመቱ የሚከበረው የአርበኞች መታሰቢያ ቀን ለሀገራቸው ብሔራዊ ጥቅም የወደቁ ዜጎች ዩናይትድ ስቴትስና ፍልስፍናዎቿን ለመጠበቅ ያደረጉት አስተዋጽኦ የሚዘከርበት ቀን ነው። ሚሞሪያል ዴይ መከበር የጀመረው እንደ አውሮፓውያን አቆጣጠር በ1860ዎቹ መጨረሻ ሀገሪቱ ከአውዳሚ የእርስ በርስ ጦርነት መውጣት በጀመረችበት ጊዜ ነበር። እንደ አውሮፓውያን አቆጣጠር በ1868 ግጭቱ አብቅቶ 3 አመት ቢያስቆጥርም የሚወዷቸውን ሰዎች በሞት የተነጠቁ ሰዎች ቁስል ገና አልሻረም ነበርና በወቅቱ የአርበኞች ህብረት ቡድን የጦር አዛዥ የነበሩት ጄነራል ጆን ኤ ሎጋን ግንቦት 30 በእርስ በርስ ጦርነቱ የተገደሉ ከ620,000 የሚበልጡ የአሜሪካ ወታደሮች መቃብሮቻቸውን በአበባ በማስዋብ የሚታሰቡበት ቀን እንዲሆን አወጁ። ከግማሽ ምዕት ዓመት በኋላ የተካሄደውን የመጀመሪያ የዓለም ጦርነት ተከትሎ ግን የማስጌጥ ቀን ተብሎ ይጠራ የነበረው ሚሞሪያል ዴይ በሚል ስሙ ተቀይሮ ዩናይትድ ስቴትስ በየትኛውም የዓለም ክፍል በተካፈለችባቸው ግጭቶች የተሰዉ ሰዎች መታሰቢያ ቀን እንዲሆን ተደረገ። ይህን ቀን አስመልክቶ ፕሬዝዳንት ጆ ባይደን ባደረጉት ንግግር ጦርነትና ግጭት ሞትና ማጣት የአሜሪካ ቅርሶች ብቻ አይደሉም፣ የአሜሪካ ታሪክ አካል ናቸው። እዚህ አርሊንግተን በሚገኘው ብሔራዊ መካነ መቃብር ያረፉት ጀግኖቻችን ፕሬዝዳንት ሊንኮልን እንዳሉት የመልካም አገልግሎት የመጨረሻውን ደረጃ የሰጡ ናቸው ያሉ ሲሆን አክለውም የሞቱት በጌቲስበርግ ወይም በፍላንደርስ ሜዳ አሊያም በኖርማንዲ የባህር ዳርቻዎች ላይ ብቻ አይደለም፣ ባለፉት 20 ዓመታት ውስጥ በአፍጋኒስታን ተራራዎችና በኢራቅ በረሃማ ስፍራዎችም ጭምር ነው በማለት አብራርተዋል። በዚህ የሚሞሪያል ዴይ መታሰቢያ ቀን ታሪካቸውንና መስዋዕትነታቸውን እናስባለን ያሉት ጆ ባይደን ኃላፊነት፣ ክብር፣ ሀገር ለነዚህ ኖረው ለነዚህ ሞተዋል፣ እኛ ደግሞ እንደ ሀገር ለዘላለም ውለታቸውን እናስባለን ሲሉ ገልጸዋል።
ደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የተከበራችሁ አድማጮች ለምሽቱ ያዝናቸውን ዝግጅቶች አጠናቀናል። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም ሰናበታችኋለሁ። በደገው ምሽት እንገናኛለን። ለዛሬው ሰላም ወደናችሁ።